Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የዛሬ ረቡ ግንቦት 28 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ ጀምረናል።
በአክሱም ዩኒቨርሲቲ በተፈጠረ ግጭት የአንድ ሰው ሕይወት መጥፋቱ ተሰምቷል። የአማራ ክልልና የትግራይ ክልል መንግስታት ድርጊቱን በመግለጫ አውግዘዋል። ዝርዝር አለን።
በምስራቅ ሐረርጌ ደንገንጓ አካባቢ በህዝብ ማመላለሻ ተሽከርካሪዎች ላይ ተደጋጋሚ ዘረፋ እየተፈጸመ ነው ሲሉ የሀገር አቋራጭ አውቶቡሶች ስምሪት ኃላፊዎች ለቪኦኤ አስታወቁ።
መኪና በድንገት ያስቆማሉ፣ ሹፌሮችን ይደበድባሉ፣ ተሳፋሪውን ሞባይል፣ ገንዘብ ይገርፋሉ።
የዚህንም ዘገባ ዝርዝር ይዘን እንመለሳለን። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን ስለ ጸጥታ ሁኔታ ተጠይቀው የሰጡትን ምላሽም ይዘናል።
የረመዳን ወግም አለን። ሌሎች ለምሽቱ ያዘጋጀናቸው ዘገባዎችም ይኖሩናል። አብራችሁን ከቆያችሁ ትሰሟቸዋላችሁ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ በኢቦላ ቫይረስ የተያዙ ሰዎች ቁጥር ከ2000 መብለጡን የሀገሪቱ የጤና ሚኒስትር አስታወቀ። በበሽታው 1346 ሰዎች መሞታቸው በታሪክ በኢቦላ ወረርሽኝ በሞቱ ሰዎች ብዛት ሁለተኛ መሆኑ ነው። የኮንጎ የጤና ሚኒስትር ትናንት ባወጣው መግለጫ እንዳስታወቀው ከበሽታው ለማዳን የተቻለው 539 ህሙማንን ብቻ መሆኑን ነው የገለጸው። የጸጥታ ሁኔታው መሻሻሉ ስርጭቱን ለመቆጣጠር እንዳገዘ ሚኒስትሩ አስታውቀዋል። አዣንስ ፍራንስ ፕሬስ ባወጣው ዘገባ መሠረት 5 የእርዳታ ሠራተኞች በአካባቢው ሚሊሻ ጥቃት ተገድለዋል። የሚኒስተሩ መግለጫም አሁንም ከባድ ስጋት ያለ ቢሆንም የእርዳታ ቡድኖችን ኢላማ ያደረጉ ጥቃቶች ጋብ በማለታቸው የበሽታውን ስርጭት ለመቆጣጠር የተሻለ እንቅስቃሴ ለማድረግ እንደተቻለ ገልጸዋል።
የተባበሩት መንግስታት ድርጅት የሰብአዊ ረድኤት ኃላፊ ድርጅታቸው አፍሪካ ቀንድ ሀገሮችን በድርቅ ምክንያት ከሚከሰት ከባድ ረሃብ ለመከላከል የሚያስፈልገውን የገንዘብ እርዳታ በአስቸኳይ እንዲሰጠው ጠየቀ። በሶማሊያ በኢትዮጵያና በኬንያ ቀውስ የሰብአዊ ቀውሱን ለመከላከል ከድርጅቱ የአጣዳፊ ጉዳይ ወጪ 45 ሚሊዮን ዶላር እንደሚለቀቅም ገልጿል። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት ሶማሊያ ውስጥ እንደደረሰው ያለ ቸነፈር ዘንድሮ እንዳይከሰት ለመከላከል ተጨማሪ 700 ሚሊዮን ዶላር እንደሚያስፈልግ የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊው ማርክ ሎኮክ አስታውቀዋል። በሶማሊያው ረሃብ ሩብ ሚሊዮን ህዝብ መሞቱ የሚዘነጋ አይደለም። ከተባበሩት መንግስታት ድርጅት የአስቸኳይ ጊዜ ወጪ የተመደበው 45 ሚሊዮን ዶላር ውስጥ 30 ሚሊዮኑ ለሶማሊያ፣ 10 ሚሊዮኑ ደግሞ ለኢትዮጵያ ሲሆን 5 ሚሊዮኑ ለኬንያ እንደተመደበ ተገልጿል። በተለይ የሚያሳስበኝ የሶማሊያ ጉዳይ ነው። በአመቱ መጨረሻ ወደ 5.4 ሚሊዮን ህዝቧ የከበደ የምግብ ችግር ላይ ይወድቃል ብለን እናስባለን። ከዚያም ውስጥ የ2.2 ሚሊዮኑ ይዞታ አጣዳፊ ደረጃ ላይ ይደርሳል ሲሉ የመንግስታቱ ድርጅት ባለስልጣናት አስገንዝበዋል። ዓለም በሶማሊያ ሌላ ረሃብ ሲከሰት በዝምታ ማየት የሚፈልግ አይመስለኝም ብለዋል። አያይዘውም ከ2 ዓመታት በፊት የሶማሊያ ላይ ቸነፈር ሁኔታ ሲያንዣብብ ፈጠን ያለ እርምጃ በመውሰዳችን ልንከላከለው ችለናል። አሁንም ወደ ተመሳሳይ እርምጃ መውሰድ አለብን ሲሉ አስጠንቅቀዋል። ማርክ ሎኮክ በግልጽ መናገር የሚፈልገው እርምጃ ካልወሰድን ብዙ ሕይወት እንደሚጠፋ ነው ሲሉ ማሳሰቢያቸውን ከወዲሁ ሰጥተዋል።
የዩናይትድ ስቴትስ የድንበር አባላት ባለፈው ሳምንት ውስጥ በደቡባዊ የሀገሪቱ ድንበር ወደ ቴክሳስ ክፍለ ግዛት ያለ ፈቃድ አቋርጠው ለመግባት የሞከሩ 150 አፍሪካውያንን በቁጥጥር ስር አውለዋል። የዩናይትድ ስቴትስ የቀረጥና የድንበር ጥበቃ መስሪያ ቤት እንዳስታወቀው ባለፈው ቅዳሜ 37 ህጋዊ ሰነድ የሌላቸው ፍልሰተኞች በሪዮ ግራንዴ ወንዝ በኩል አሜሪካ ሊገቡ ሲሉ ተይዘዋል። የዲሞክራሲያዊት ኮንጎና የኮንጎ ሪፐብሊክ ተወላጆች የሆኑ ቤተሰቦች ሕፃናትም ጭምር ያሉባቸው መሆኑን አክለዋል። ባለፈው ሐሙስም ከኮንጎ ከካሜሩንና ከአንጎላ ይሆኑ 116 ፍልሰተኞችን የዩናይትድ ስቴትስ የድንበር ጥበቃ አባላት ይዘዋቸዋል። በዚህ የአውሮፓውያን ዓመት ደቡብ ምዕራባዊ የዩናይትድ ስቴትስ ድንበር ላይ ብዛት ያላቸው አፍሪካውያን ፍልሰተኞች ሲያዙ የሐሙሱ የመጀመሪያው መሆኑን መግለጫው አመላክቷል።
አድማጮች፣ ለሰዓቱ ያዝናቸው የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቀደም ሲል ወደ አስተዋወቅናችሁ ቀዳሚው ዘገባችን ነው የምናልፈው። በአክሱም ዩኒቨርሲቲ በተማሪዎች መካከል በተቀሰቀሰ ግጭት የአንድ ተማሪ ሕይወት ሲያልፍ ቁጥራቸው ለጊዜው ያልታወቁ ሌሎች የመቁሰል አደጋ ደርሶባቸዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ግጭቱን አስመልክቶ በሰጡት መግለጫ በማንነቱ የተነሳ የተማሪው ሕይወት በማለፉ ድርጊቱን አውግዘው የተሰማቸውንም ሐዘን ገልጸዋል። የክልሉ መንግስትም ዛሬ በፌስቡክ ገጹ ላይ በአክሱም ከተማ ለሞተው አንድ የአክሱም ዩኒቨርሲቲ ተማሪ የተሰማውን ጥልቅ ሐዘን በትግራይ ህዝብና መንግስት ስም ይገልጻል ሲሉ መግለጫ ወጥቷል። በተጨማሪም የአማራ ክልል ብሔራዊ መንግስት እንዲሁ በፌስቡክ ገጹ ላይ ግንቦት 27 ቀን 2011 ዓ.ም በአክሱም ዩኒቨርሲቲ የሁለተኛ ዓመት የሜካኒካል ኢንጂነሪንግ ተማሪ በነበረው ዮሐንስ ማስረሻ ሰይፈ ላይ የተፈጸመውን ግድያ የአማራ ክልላዊ መንግስት አጥብቆ ያወግዛል ብለዋል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ግጭቱን አስመልክቶ በሰጡት መግለጫም ስለ ሁኔታው ሲናገሩ
ምትማል ያው አክሱም ዩኒቨርሲቲ ዝገጠመና ሓደጋ ኣሎ ሓደ ተማሃራይ ብምንነቱ ተቀቲሉ ኣሎ።
ትላንት አክሱም ዩኒቨርሲቲ ውስጥ ያጋጠመውን አደጋ አንድ ተማሪ በማንነቱ ተገድሏል። ሌሎች ተማሪዎችም እንዲሁ በማንነታቸው ጉዳት ደርሶባቸዋል። በንብረት ላይም እንዲሁ በተመሳሳይ ጉዳት ደርሷል። ስለዚህ ከሁሉ አስቀድሜ ለሟች ቤተሰብና ጓደኞች፣ ዘመዶች የተሰማንን ጥልቅ ሐዘን ለመግለጽ እንወዳለን። ይህ ወንጀል ከባድ ነው። በተለይም ለትግራይ ህዝብ፣ ለክልሉ መንግስት አምኖ የትግራይ ህዝብንና የክልሉን መንግስት አምኖ የመጣን ተማሪ ጉዳት ሲደርስበት ማየት በከፍተኛ ሁኔታ ሐዘኑ ይሰማናል። ትግራይ የሁሉም ቤት መሆኗን አምኖ ነው የመጣውና ሁሉም ብሔር ያለምንም ስጋት የሚንቀሳቀስባት ከተማ መሆኗን አምኖ ነው የመጣው። ለዚህ ተግባር ደግሞ በምሬት ሁኔታውን እናወግዛለን። ወንጀለኞችንም አንድ በአንድ እንለቅማቸዋለን። አሁን መያዝ ጀምረናል። ሁሉም እስኪያዙ እንቀጥላለን ነው ያሉት ዶክተር ደብረጽዮን። የአማራ ክልላዊ መንግስት በተማሪ ዮሐንስ ማስረሻ ሞት የተሰማውን ሐዘንም እንዲሁ በተመሳሳይ በመግለጽ ለሟች ቤተሰቦች፣ ጓደኞችና ለዩኒቨርሲቲው ማህበረሰብ በሙሉ መጽናናትን እንመኛለን የሚል መግለጫ አስፍሯል። በአክሱም ዩኒቨርሲቲ አካባቢ የሚገኙ መስተዳደርና የጸጥታ አካላት እንዲሁም ይህንን አስነዋሪ ድርጊቶች ወደፊት እንዳይደግሙ አስቀድሞ ሊከላከሉት ይገባል ሲሉም በመግለጫቸው ላይ አስፍሯል። አድማጮች፣ ከዚህ ቀደም ባለፈው ሳምንት በደብረ ማርቆስ ዩኒቨርሲቲ በተመሳሳይ የትግራይ ተወላጅ ተገሎ እንደነበረ መዘገባችን ይታወሳል።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮች፣ ወደ ቀጣዩ ዘገባ እናምራ። በምስራቅ ሐረርጌ ደንገጎ አካባቢ በሕዝብ ማመላለሻ ተሽከርካሪዎች ላይ ተደጋጋሚ ዘረፋ እየተፈጸመ ነው ሲሉ የሀገር አቋራጭ አውቶቡስ ስምሪት ኃላፊዎች በተለይ ለቪኦኤ አስታውቀዋል። የምስራቅ ሐረርጌ ዞን ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ ኮማንደር ስዩም ደገፉ ተጠርጣሪዎችን በቁጥጥር ስር አውለን ምርመራ እያደረግን ነው ብለዋል። አዲስ ቸኮል ዝርዝር አለው።
ከአዲስ አበባ ወደ ምስራቅ ኢትዮጵያ በሚሰሩ የአገር አቋራጭ አውቶቡሶች ላይ በምስራቅ ሐረርጌ ዞን ደንገጎ አካባቢ ተደጋጋሚ ዘረፋ እየተፈጸመ ነው ሲሉ በሐረር ከተማ የሚገኙ የስምሪት ኃላፊዎች በተለይ ለቪኦኤ አስታውቀዋል። የኤልሻዳይ የአገር አቋራጭ አውቶቡሶች የሐረር ስምሪት ኃላፊ አቶ ሀብታሙ ሽታዬ እንዲህ ይላሉ።
መኪና በድንገት ያስቆማሉ፣ ሹፌሮችን ይደበድባሉ፣ ተሳፋሪውን ሞባይል፣ ገንዘብ ይዘርፋሉ። ተሳፋሪዎች ኮቪድ የሚባል እንትን ነው። በቃ ማንም ተሳፋሪ በኪሱ አያዝም ገንዘቡ ሞባይሉንም ገንዘቡንም የሚወሰድበት የተደበደበ ሹፌር አለ። አሁን አንድ 38431 አይዙ የሚል ተደብድቧል ሹፌር።
ለምንድን ነው የደበደቡት? አላቆም ብሎ ነው ወይስ
አቁም ብለው ታርጋ ፈታውበት? ታርጋ መስጃው ረዳቱ ኦሮመኛ ስለሚችል ተነጋግሮ ረዳቱ 300 ብር ክፍሎ አስመለሰ።
ዘረፋው በአገር አቋራጭ አውቶቡሶች ላይ ብቻ ሳይሆን በተለምዶ ቅጥቅጥ አይሱዙ በሚባሉት መለስተኛ አውቶቡሶች ላይም እንደሚፈጸም የሚናገሩት ደግሞ በሐረር ከተማ የአባይ አንደኛ ደረጃ አገር አቋራጭ ተሽከርካሪዎች ስምሪት ኃላፊ የሆኑት አቶ ተፈራ መስፍን ናቸው።
እዛ ግንገጎ ላይ ኮቪድ ሲቪላ ይሄ ኮብላዮች አሉ አለ። እነሱን የማስወረድ ስራ በድንጋይ ነው የሚያስቆሙት መኪናውን። መኪናው ደግሞ ስለሚፈራ ይቆማል። አውቶቡሶች አሁን የኔ መኪና ወሉ ቁጥሩን ባላስታውሽም ተባሪት ነው። የዳኛው ግን የ8008ን በደንብ ብሎ የምናውቀው ልጆች ሁሉ በጣም አዘኑ እና እንደዛ ገብተው ያስቸግራሉ። መኪናውን አስቁመው መጀመሪያ መታወቂያ ይሰበስባሉ። ከዛ በኋላ ገንዘብ ከፍሎ ነው መታወቂያ ሰብሰ የሚወስደው። አንዳንድ ጊዜም ደግሞ እዛ አንተውጣ ብለው ያወጡና ኪስ ነው የሚገቡት። ኪስ ገብተው ይወስዳሉ። ባለመኪኖቹ አይናገሩም መኪናችን ሰብሩ ብሏል የሚል ፍራቻ ይሄን ያለው።
በቀን ነው ወይስ የምሽት ጉዞ ላይ ነው ይሄ ነገር የሚሆነው?
ልክ በቀን አሁን ለምሳሌ ደስ 10 ሰዓት ላይ መኪኖቹ ወደ ድሬዳዋ የሚሄደው ወደ እንትን የሚለው በ10 ሰዓት አካባቢ ጀምሮ ይደርሳል። ከ9 ተኩል ጀምሮ ደንገጎ ላይ ይደርሳሉ። ወይ ያስቆመዋል ወይም ደግሞ ተሳፋሪ ታወርዳል አለ የዛን ሰዓት ይገቡላል። በሁለት አይነት መንገድ ነው። አይሱዚዎች ይደበደበ ከአይሱዚ ላይ የሚወሰዳሉ። አሁን እኛ የአገር አቋራጩ በደንብ ነው በቃ በደንብ ይሄ ማለት ያቋርታል ሰዓቷን። ይህንን አደንዛዥ ወስደው ነው የሚገመጡት። ምንም አይፈሩም። እዛ ጋር የጥበቃ ክፍተት እንዳለ አይተው ነው።
የምስራቅ ሐረርጌ ዞን ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኮማንደር ስዩም ደገፋ ለቪኦኤ እንዳስታወቁት ከዋስ ጅቡቲ መንገዱ ተበላሽቶ ከባድ መኪኖች በድሬዳዋ በኩል ማለፍ ከጀመሩ በኋላ ዘረፋው እንደጀመረ አስታውሰው አሁን በህዝብ ማመላለሻ ተሽከርካሪዎች ላይ የሚፈጸመው ዘረፋ የዚያ ቀጣይ ነው ይላሉ። ተቋማቸውም እርምጃ እየወሰደ መሆኑን ይናገራሉ።
እኛውን ያደረግነው መሰለ እዛ ቺቢ ስርቆት የሚፈጸምበት ቦታ ላይ ዘረፋ የሚካሄድበት ቦታ ላይ የሁለት ክልልና የሶስት ወረዳዎች ሴንተር አካባቢ ነው። የድሬዳዋ አስተዳደር አለ፣ የምስራቅ ሐረርጌ ዞን ፖሊስ አለ፣ የቀስራና የአለሚያ ወረዳ አለ፣ የድሬዳዋ ወረዳ አለ። ይህንን አሁን በእኛ ውስጥ የሚያልፈውን እስከኛ ድንበር ድረስ ያለውን የሚቆጣጠር ቋሚ ጣቢያ ደንገጎ ላይ ከፍተናል። እነዛኛዎቹ በፓትሮልም በጥበቃም ተጠናክረው እየሰሩ ስለሆነ ሪፖርቱ ከህዝቡ ከቅሬታ ከቀረበ በኋላ ከዛ በኋላ ተመልሶ የሰማነው ነገር የለም። እኛም ክትትል እያደረግን ነው፣ ከዞን እየወረድን ማለት ነው። ግን ይህን ነገር ሙሉ ለሙሉ ለማስቆም ድሬዳዋም እንደኛ መንቀሳቀስ አለበት። ሌቦቹም እነዚህ ዘራፊዎች የሚመጡት ከድሬዳዋ፣ ከቀርሳ፣ ከሀሮማያ ስለሆነ ያንን ለማስቆም በቅንጅት መሰራት አለበት። በቅንጅት እስካልተሰራ ድረስ ተሽከርካሪዎቹ በጣም ብዙ ናቸው፣ ጭነው ነው የሚመጡት፣ አካሄዳቸው ዝግ ያለ ነው። በዚህ ምክንያት መኪናው ላይ የመውጣት የማስቆም ምናምን እድሉን ያገኛሉ፣ ዘረፋውን ስለሚያደርጉ። ከድሬዳዋ ካውንስልም ጋር ተገናኝተን ይህንን ስራዎች ሰርተናል። በዚህ ስራዎችም ከ30 በላይ ወጣቶች በዚህ ዘረፋ ዘርፈዋል የሚባሉትን ግማሹ ምርመራቸው ተጣርቶ መዝገባቸው ለሚመለከተው አካል ተላልፏል። ሌላው ደግሞ ያው ጉዳያቸው እየተጣራ ያለም አለ ማለት ነው።
በቁጥጥር ስር የዋላችኋቸው አሉ?
በቁጥጥር ስር አውለን ምርመራ መዝገባቸውን ለሚመለከተው አካል ያስተላለፈናል፣ እያጣራንም ያለ ነው አለ።
ስለ ወንጀሉ የድሬዳዋ አስተዳደር ያውቅ እንደሆነ የጠየኳቸው ምክትል ኮሚሽነር ዳንኤል ሪፖርት የተደረጉ ዘረፋዎች መኖራቸውን አረጋግጠውልኛል። ተጨማሪ መረጃ ለመስጠት ድጋሚ እንድደውል ነግረውኝ የነበረ ቢሆንም በተደጋጋሚ እሳቸውን ለማግኘት ያደረኩት ሙከራ አልተሳካም። ደንገጎ ከአዲስ አበባ ወደ ምስራቅ ኢትዮጵያ የሚያመራው አገር አቋራጭ መንገድ አንዱ ወደ ድሬዳዋ፣ ሌላኛው ደግሞ ወደ ሐረር፣ ጅጅጋና ሌሎች የሶማሌ ክልል ከተሞች የሚለያዩበት ቦታ ነው። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
ሽርን ጋቢና ብላሻንጉል
ዘጋቢና ብላሻንጉል። አዲስ ቸኮል እናመሰግናለን ለዘገባው። አብራችሁን ስለሆናችሁ እናመሰግናለን አድማጮቻችን። የምታዳምጡት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ የሚተላለፍ መሰናዶ ነው። ወደ ቀጣዩ ዘገባ ስናመራ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላውንና የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ዋሽንግተን ዲሲ በነበራቸው ቆይታ ከአሜሪካ ድምፅ ዘጋቢ ጽዮን ግርማ ጋር አጭር ቆይታ አድርገው ነበር። በዚህ ውይይት በኢትዮጵያ ያለው የጸጥታ ሁኔታ ለመሻሻልን በተመለከተ የተነሳው የውይይቱ ክፍል ለዛሬ ተሰናድቷል። የጸጥታው ሁኔታ መፍትሄ የሚያገኘው መቼ ነው በሚል ለአቶ ንጉሱ ለቀረበ ጥያቄ ከሚሰጡት ምላሽ ይጀምራል።
እንግዲህ ምንድነው ድህነትንም አሁን በሄድንበት ሁኔታ በሚፈልገው መልክ ቀንሰን ድህነት የስደት ምክንያት ማይሆንበት ደረጃ ላይ አልደረስንም። አሁን ያለንበት አገራዊ ሁኔታ ደግሞ ቅድምም እንደገለጽነው በለውጥ ውስጥ ነው ያለነው። ከለውጡ ዋዜማ አገሪቱ ውስጥ ከፍተኛ የጸጥታ የሰላም ችግር እንደነበረ እናስታውሰው ነው። በዚህ አንድ አመት ጉዞ ውስጥ ደግሞ ዜጎች ሰላማቸው ተረጋግቶ በአካባቢያቸው እንዲኖሩ ሲሰራ ቆይቷል። ይሁን ሆኖ ግን አሁንም ግጭቶችን በተለይም በሀገር ውስጥ መፈናቀል ማስቆም አልተቻለም። ይሄ እውነት ነው ማለት ነው። ይሄ ጉዳይ መቼ ነው የሚቆመው? እናም ደግሞ ይሄ ጉዳይ በተጨባጭ አሁን እንደሚባለው ወደ አረብ ሀገራት የስደት ሁነኛ ምክንያት ሆኗል፣ ዋነኛ ምክንያት ሆኗል የሚለው በራሱ ጥናት ያስፈልገዋል። ነገር ግን በተለይ ማንነትን ብሔርን መሰረት አድርገው የሚመጡ ግጭቶች ለዜጎች መፈናቀል ምክንያት ሆነዋል። በተለይም በሀገር ውስጥ ለሚደረግ መፈናቀል ማለት ነው። ይሄ አሁን ባለበት ሁኔታ የቅርቡን መረጃ ለመውሰድ አንደኛ መፈናቀል በሀገር ውስጥ እንዲቆም በመስራት፣ ሁለተኛ የተፈናቀሉ ወገኖች ደግሞ ባሉበት ቦታ መንግስት የተቻለውን ያህል ድጋፍ እንዲያደርግ፣ ወደ ነበሩበት ቦታ ደግሞ በአስቸኳይ እንዲመለሱ የማድረግ ስራ ነው አሁን የኢትዮጵያ ወቅታዊ ሁኔታ እየተሰራ ያለው። እንዲያም ሆኖ ግን ይሄ በማንነት ላይ ተመስርቶ የሚመጣ ግጭትና መፈናቀል ይቆየንበት፣ አሁን እዚህ ደረጃ ላይ ደረሰ፣ መቼ ነው ቶሎ የምንወጣው ከዚህ የሚባለውን ስናይ ወደዚህ ደረጃ የመጣ ነው በአንድ አመት አይደለም፣ በሁለት አመት፣ በሶስት አመት አይደለም፣ ረዘም ያለ ጊዜ ወስደዋል። ይሄ ረዘም ያለ ጊዜ በደንብ ከሰራንበት አሳጠረ ነው። ሰዎች ሰው በመሆናቸው ብሔራቸውም ሃይማኖታቸውም ማንነታቸውም ከግምት ውስጥ ሳይገባ በየትኛውም የሀገራቸው ክፍል በነጻነት ሰርተው የሚኖሩበት ሁኔታ ለመፍጠር የመጀመሪያው ነገር በዚህ ላይ ችግር የሚፈጥሩ አስተሳሰቦችን ማቃናት እና መታገል በመንግስትም ሁሉም የሚመለከታቸው አካላት የሚሰሩት ስራ ነው። ሁለተኛው የህግ የበላይነት ማረጋገጥ ነው። ዜጎችን የሚያፈናቅሉ የትኛውም ማንነት ይኖራቸው፣ የትኛውም ኃላፊነት ይኖራቸው፣ የትኛውም ሀብት ይኖራቸው አፈናቃዮች ናቸው እና እነዚህን በህግ አግባብ የማስተካከል እርምት የመስጠት ስራ ነው። እነዚህ ሁለቱም እየተሰሩ ነው። በኢትዮጵያ ውስጥ በአሁኑ ሰዓት በአለፉት ግጭቶች ያፈናቀሉ፣ ይህንን የመሩ ያደራጁ፣ አመራርም ሆነው ዝም ብለው ያዩም ጭምር በቅርቡ እንኳን 1300 ያህል ሰዎች በህግ ጥላ ስር ሆነው እንደ ህግ አግባብ እንዲታዩ እየተደረገ ነው። መንግስት በዚህ ላይ የማያዳግም እርምጃ መውሰድ እንዳለበት አምኖ ወደ ስራ የተገባ ነው። የሆነ ሆኖ ግን ይገጥማል።
አቶ ንጉሱ እንግዲህ እንዳሉት የቀደመ ታሪክ ሊኖረው ይችላል፣ ይኖረዋል። የማፈናቀል ጉዳይ ቀደም መጀመሪያ አካባቢ ላይ መፈናቀል ሲጀመር የብሔር ጉዳይ የብሔር አይደለም የማንነት አይደለም በግጭት ነው የሚሉ መግለጫዎች ነበሩ የሚሰጡት እና አሁን ደግሞ ማንነት ማፈናቀል ጉዳይ እንዳለ እየገለጹ ነው። የሆነ ሆኖ ግን በእነዚህ ማፈናቀሎች ውስጥ ከፍተኛ ቁጥር ያለው ሰው መፈናቀሉ እንዳለ ሆኖ መልሶ ለማቋቋምም የሚወጣው የገንዘብ መጠን ከፍተኛ ነው። ንብረት በቀላሉ ሰዎች በጣም ብዙ ለፍተው ያፈሩትን ንብረት በቀላሉ የሚያጡ ሰዎች ቁጥርም ከፍ ያለ የሆነ የመጣ ነው ያለው እና ይህንን ማስቆም አይችልም። ምክንያት እንዳለው የሚያፈናቅሉ ሰዎች አሉ ብለዋል፣ እየታሰሩ ነው ብለዋል። ግን አሁን ካለው ከአንድ አመት አለፈው በለውጥ የመጣ የተባለው የጠቅላይ ሚኒስትር አብይ አህመድ አመራርና አንድ አመት ያለፈው ነው ማስቆም አይችልም እነዚህ ሰዎች
ይህ ጉዳይ
ለይቶ ማስቆም አይቻልም።
በአዋጅ አይቆምም፣ በመመሪያና በደንብ አይቆምም። የመጀመሪያው ይሄ ሊቆም የሚችለው በአስተሳሰብ ነው። አስተሳሰብ አመለካከት በመገንባት ነው። የነበርንበት አስተሳሰብ የተዛባ ነው ስንል አተኩሮ የነበረው በቂም ላይ፣ በጥላቻ ላይ፣ በቁርሾ ላይ ነው። ስለዚህ ይሄ ጉዳይ በሰላም በይቅርታና በፍቅር ይተካ ብለናል። እነዚህ ጉዳዮች በስብሰባ በመመሪያ በደንብ በአንድ ጊዜ የሚሰርጹ አይደሉም። የአስተሳሰብ ግንባታ ስለሆነ ይሄንን ተቋማዊም ህጋዊም አድርጎ የመስራት ስራዎች እየተሰሩ ነው፣ ተጀምረዋል። ይሄንን ጉዳይ በጣም አጠንክረን ከሰራን ሁሉም የሚመለከተው አካል የሚረባረብ ከሆነ በአጭር ጊዜ የዜጎችን መፈናቀልና ጉዳት በወገኖቻቸው ኢትዮጵያውያን በኢትዮጵያውያን የሚፈናቀሉበትን ሁኔታ ልናስቆም እንችላለን። ነገር ግን ደግሞ በዚህ ጉዳይ ላይ ካልተባበርን ሰውን በሰውነቱ የሚያከብር አስተሳሰብ ካልገነባን ይሄ ጉዳይ ሊቀጥል ይችላል። ስለዚህ በመንግስት በኩል በየደረጃው የተገመገመው በለውጡ ሟዜማ የተገመገመው አገራዊ አንድነትና ብሔራዊ ማንነትን አጣጥመን አልሰራንም ነው ተባለው። ጎልቶ ከወጡ ችግሮች አንደኛው ይሄ ነው። ወደ ብሔራዊ ማንነት አተኩረናል። ስለዚህ አሁን ይሄንን አስተሳሰብ የሚገታውና የሚያርመው የሚያቀናው አገራዊ አንድነት ኢትዮጵያዊ ማንነትን አጉልቶ መስራት ለትውልዱ ይሄንን ማስተማር በዚህ ላይ የሚመጡ እንከኖችን የማረም ስራ ነው። እንግዲህ ይሄ በአንድ አመት አያልቅም። ቅድም እንዳልኩት በአንድ አመት ወደዚህ ጉዳይ እንዳልገባ ነው በአንድ አመት የምንጨርሰው አይደለም። የትውልድ ግንባታ ያስተሳሰብ ግንባታ ስለሆነ የሚመለከታቸው ባለድርሻ አካላት በሙሉ ምሁር ብንለው የሃይማኖት አባት ብንለው ታዋቂ ሰው ብንለው ሁሉም ሰው እዚህ ጉዳይ ላይ ያስተሳሰብ ግንባታ ማምጣት አለበት፣ ሚዲያው ጨምሮ ማለት ነው። ስለዚህ እዚህ ላይ ከተረባረብን ዜጎች በዜጎቻቸው በወንድምና በእህቶቻቸው የሚፈናቀሉበትን ታሪክ እንዘጋለን። እዚህ ላይ ካልተረባረብን ወይም ደግሞ በተቃራኒው የሚሰሩ አካላት አሉና ሚዲያውንም ጨምሮ ማለት ነው፣ በተለይም በዚህ በዘመናዊ ሚዲያ ይሄንን ካልገታን የበለጠ ችግር ውስጥ እንገባለን ወይም ደግሞ የችግሩን እድሜ እናራዝማለን። እና የጋራ ጥረትና ጥምር እንቅስቃሴ ይጠይቃል የሚል እምነት አለኝ።
አቶ ንጉሱን ለሰጡ ማብራሪያ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። በትላንትናው ዕለት የኢድ አልፈጥር በዓል ተከብሯል። የበዓሉ ድባብ ግን ዛሬም ድረስ የዘለቀ ነው ብለን እናምናለን። ስለዛም ነው ቀጣዩን የረመዳን ወግ የምናሰማችሁ። ከ20 ዓመታት በላይ በአሜሪካን ሀገር የኖረው ሁሴን መሐመድ ዋነኛ ስራው የታክሲ ሹፍርና ነው። ከስራ በሚተርፈው ሰዓት ሁሉ ግን ፈርስት ሂጅራ በተሰኘው ግብረሰናይት ድርጅት ውስጥ ነጻ የማህበረሰብ አገልግሎት ይሰጣል። በ20 ዓመት ቆይታው ሁሴን አሳዛኝና አስደሳች የረመዳን ሰሞን ትዕይንቶችን አስተናግዷል። የተወሰኑትን ከሀብታሙ ስዩም ጋር በነበራቸው ቆይታ ወግ አውግቶታል፣ እንደሚከተለው ቀርቧል።
ስሜ ሁሴን አህመድ፣ ከኢትዮጵያ የመጣሁበት ጊዜ ጁላይ 4 1997 ነው የመጣሁት። እዚህ እንግዲህ ወደ 21 ዓመት ተቀምጫለሁ እና ስመጣ በእውነቱ የመጀመሪያ ጊዜ የመጣሁ ጊዜ አብሮ አደጌ ጓደኛዬ መኮንን የሚባለው እሱ ከኔ በፊት 6 ዓመት የመጣ ነበርና ስፖንሰር የሱ ነበርና ጓደኛ የምለው ጓደኛ አይደለም ምለው ወንድሜ የምለውም አላቅም። ሂዝ ኦርቶዶክስ ነው። ማናጀሩ ሙስሊም ነበረ የእሱ ማናጀር እና እኔ ስመጣ ስለሚያውቅ የመጀመሪያ ጊዜ መስጊድ ይሄው ብሎ ሊተር ሪቨር ፓርክ ላይ ያለ መስጊድ ወስዶ ተረከበው ብሎ መሐመድ ያህያ የሚባል አለ ለእሱ አስረከበኝ። ከዛ በኋላ ከአንድ 3 ወር በኋላ የመጀመሪያው ረመዳን በአሜሪካን ሀገር የከፋኝና ከቤተሰብ ሴረሞኒ የተለያየ ስለሆነ ግን የዚህን ጊዜ ጓደኛ ይህ ምልህ ጓደኛ ነው ሳምቡሳ እየጠበሰ እኔ እንኳን ምንም ነገር የምችለው ነገር የለም ሁሉን ነገር እያደረገ የመጀመሪያውን ጾም ለተወሰነ ጊዜ የከፋኝ ምንም ጾም ያለው ከዛ በኋላ ግን ብዙ ወዳጆች ጋር በመተዋወቅ ለመጀመሪያ ጊዜ አሚራችን እስካሁን ድረስ ያለው ሀጂ ነጅብ መሐመድ ኢትዮጵያ እያለሁ እሱ እዚህ ሆኖ ለኢትዮጵያ እንትን ይረዳ እንደነበር ድሮ ገና ካልመጣ አቅ ነበርና እሱ ጋር ተገናኝቼ ከዛ በኋላ ኮሚኒቲው ጋር ጀምረን የመጀመሪያ ኮሚኒቲው የኢትዮጵያ ኮሚኒቲ የሚባል የነበረው ፌሚና ይባላል። ፋውንዴሽን ኢትዮጵያን ሙስሊም ኢን ኖርዝ አሜሪካ ተብሎ የሆነ ሴንተር እዛ ውስጥ ነበር። ሙስሊም ሁሉም ሙስሊም አንድ ነው፣ ግን የራስህን የሀገርህን ትፈልጋለህ እና ሴንተር በመኖሩ መጣን፣ እዛ ገባን። ቅዳሜ አስተማሪ አላህ የጀነት ያርጋቸውና ትልቁ አባታችን ሙፍቲ ሀጂ መሐመድ ስራጅ የሚባሉ ነበሩ። ከዛም እየቀጠልን እየበዛን ሄድን። አብዛኞቻችን በዚህ በኮሚኒቲ ላይ ነው አብረን ትዳር የያዝነው ኑሯችን ያስተካከል ነው። ክፍያ የሚባል ነገር የለም። በኮሚኒቲው ሁላችንም አንተ ተከባብረን እየሰራን ያለ ነው። ማረሳው ነገር ኢትዮጵያና ኤርትራ ከተላዩት በኋላ እኛ ዚን አሜሪካን ሀገር ባድሜ ረፍሻ እስከሚመጣ ድረስ በወቅቱ ትዝ ይለኛል ከቪኦኤ አዲስ አበባ መጥቶ የሚገርም ነው የሃይማኖት አንድነት ኢትዮጵያና ኤርትራ ተገነጣጥለው ተላይተው እንኳን እዚህ ግን አንድ ላይ ነው የዛን ጊዜ ምናከብረው የነበረው እነሱ ሁለት ቀዳሜ ማፍጠሪያ ካመጡ እኛ ሁለት ቀዳሜ ራት እናመጣለን ሁለት ቀዳሜ እንደዚህ ያደረግን ባድሜ ረፍሻ እስከሚፈጠር ድረስ አንድ ላይ ስለ ጦርን ስለ ተከፋፈል ነገር አልነበረንም በእንደዛ አይነት ነበር ስናከብረው የነበረው በዛው እንግዲህ ኮሚኒቲው እየጨመረ መጣ በአንድ ወቅት ላይ እነሱም የራሳቸውን ተለዩ አንድ ጊዜ ብቻ ለስምንት ሰዓት ጾም ያለው ብሬክ ምናደርገው 5 ክለክ ላይ ነው ቶሎ ስለሚጨልም ከዛ በኋላ ግን አብዛኛውን 16 ሰዓት እና 15 ሰዓት ነው አሁን ለዘ ፓስ 5 ይርስ 16 ሰዓት ነው 16 ሰዓት ለሁሉም ሰው እኔ አሁን እዚህ ስራ ላይ ሆኜ ሁሉ ጊዜ በረመዷን ሌላ ጊዜ ማታደርገው በረመዷን ግን ራሱ ስፒሪቹዋል ስለሚያደርገ ጎበዝ ተሆናለ ተለምዶአለ እንዴት 16 ሰዓት ጾማለሁ ፀሐዩ እዚህ እንደምታዩት ነው ውሃ ይጠማል ግን ልክ የመጀመሪያው ቀን ጾሙ ስጾም ከዛ በኋላ ተለምዶአለ ምንም ነገር እንትን አይለም
አላሁ አክበር አላሁ አክበር
በእውነቱ የዛሬ 1440 በተለየ ድምቀት ነው እንደምታዩ እዚህ ቦታ ላይ የካለፉት 9 አመት እንዲህ ብቻችንን ሆነን ይሄን ሁሉ ህዝብ አለበት እና ከብ ነበር በዘሎ የዘንድሮ ግን የኢትዮጵያው ድባብ በእውነቱ እኛም ዛሬ በነሐል እንደተደሰቱ ሁሉ ነገር እንዳማረ የዚህ የተለየ ነው ዘንድሮና በጣም ደስተኛ ነን ህዝቡ በጣም ደስተኛ ነው በአጠቃላይ በመላው ዓለም ያለው ሙስሊም ኢድ ሙባረክ ብያለሁ በመላው የኢትዮጵያ ሙስሊም በተለየ ዛሬ ደስታ እንዳከበራችሁ እኛም ተደስተናል እና ቤተሰቦችም እዚህ ያለው በዲሲ ሜሪላንድ ቨርጂኒያ በአጠቃላይ የፈርስት ጅራ ጀማ ሁሉም በአጠቃላይ እንኳን አደረሳችሁ ለከርሞ አመት አመት ያደርሰን ላለው ለኢትዮጵያ አንድ ወንድሜ አብሮ አደጌ ሐሽም ያሲን ከነመላው ቤተሰቦች እንኳን አደረሰላለሁ አመሰግናለሁ
Habibi 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 Medinana ibaluñe
habibi 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 Medinana ibaluñe
Ya Rasulullah shafa'i hununa ya Bilal koner bedinu yetna Jafar yeregetu besitet kudana
እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችንን በዚሁ አጠናቀናል።
በፌስቡክ አት ቪኦኤ አማርኛ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው እኔ ጽዮን ግርማና
ሀብታሙ ስዩም ነበርን። ዛሬ እንግዲህ የድምጽ ምህንድስናውን ሲያከናውነው የነበረው ፋሲል ነው። እናመሰግናለን።
አዎ ፋሲል ገበየው ነው። ኮርኔሊየስም በቴክኒኩ አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን በጀመርነው ሙዚቃ እንሰናበታለን።
Habibi 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 Medina la ibn
Ta hazeri bahum niten Medina wel ya motere bi jan ko sawe ahu badanna hun imamu imami
Habibi 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 Medina la ibn
Sabir mi allayim malehun tambe mengedu tafto bin al chale makemi Tiemberta tembantu no me comí
Habibi, habibi, habibi Habibi, habibi, habibi Medina la ibn
Chewara tel sedef imbare tu haba Benur te jef leo bahaya ba'ay ba'a Tasem to yeno reo te jelil bi ghayba
Habibi, habibi, habibi Habibi, habibi, habibi Medina la ibn
Feche malve shuhur be kudra te ketwa'a ከባል ዘረሽ በተቋታጅባ ያከለተ ጆ ሀልኩና ሳጅባ
ሀቢቢ 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 ለዲና ላይበን
ያንገ ሁደረሶሽ የሙህሙላት በጣም ደስላቸው ሲከባበሉት በመሐባው ስሜት ባንድነት ሲልት
ሀቢቢ 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 ለዲና ላይበን
ሰላም ሲወርዱት ኢብሊስና ሸይጣን ገፋ የለበት።